የእሷ ድምፅ የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ እየተዘጋጀ በዚህ የሳምንቱ ማክሰኞ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ኅብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የእሷ ድምፅ
ሰላም ጤና ይስጥልን ውድ አድማጮች፣ ዛሬም ልክ እንደ ወትሯችን በሰዓታችን ተገናኝተናል። የእሷ ድምፅ የሬዲዮ ፕሮግራም አሁን ጀምሯል። አብራችሁን እስከ ፍጻሜው እንድትቆዩ የአክብሮት ግብዣይ ነው። ሳምንት ካሰማናችሁ ለማስታወስ
አንዳንድ ጊዜ ብታይ በቃ ማታ ላይ ማሰብ ራሱ አልችልም።
በዚህ ሳምንትም ከእሷ ድምፅ ወደ እናንተ ከሚደርሱት መካከል
ቆሻሻ አሰራር አንሳራ። ስለዚህ እዛ ጋ ያሉት በአብዛኛዎቹም ሴቶች በጣም ጨዋዎች ናቸው፣ ታማኞች ናቸው።
እስከ ፍጻሜው ጠብቁን። ሁሉም ተሰናርቷል። በቤተሰብ ውስጥ የወንድ ድርሻ አሊያም የሴት ሚና ብለን ድንበር ሰርተን የልጆቻችንን ሚና ለይተን ሴቷን ታዛዥ፣ ባሏን ተንከባካቢ፣ ልጆቿን አሳዳጊ እንዲሁም ቤቷንና ቤት የሚፈልገውን ጎዶሎ መሙላቱ የእሷ ድርሻ ብቻ እንደሆነ አውቀነውም ወይም ሳናውቀው ከማህበረሰቡ ጋር ተጋግዘን እናስይዛታለን። በተቃራኒው ወንዱን በገንዘብ ቤተሰቡን መርዳት፣ ቤተሰቡን ማስተዳደር የቤቱ ዋልታና ማገር መከታ መሆኑን እናስረዳዋለን። ይህ የዛሬዎቹ ልጆች የነገዎቹ ቤተሰብ መሪዎች ወደ ህብረተሰቡ ሲቀላቀሉ የወንድ ድርሻ ይህ ነው፣ የሴቷ ሚና ከዚህ ማለፍ የለበትም የሚሉ የማህበረሰቡን ወግና ባህል የሚያስቀጥሉ የማህበረሰብ አካላትን እንፈጥራለን። ግን ይህ እየሆነ ያለው በሴት ልጆቻችን፣ በእህቶቻችን፣ በእናቶቻችንና በቅርበት የምናውቃቸው ሴት ዘመድ አዝማዶቻችን አሊያም ሴት ጓደኞቻችን ጭቆናና በእነሱ መገፋት መሆኑን አስበነው እናውቅ ይሆን? ይህ ሂደት ደግሞ በልጆቻችን ከዛም በልጅ ልጆቻችን ላይ የሚቀጥል መሆኑንስ ተረድተነዋል? ይህንን በማህበረሰቡ የተቀመጡ የስርዓተ ጾታ ሚናን የጣሱ እና ካለባቸው ጫና አምልጠው የወጡ ለቤተሰባቸው ብሎም ለማህበረሰባቸው አይረሴ ስራን የሰሩ በርካታ ሴቶች አሉ። እድሉን በማመቻቸት ረገድ ደግሞ የቤተሰብ ብሎም የማህበረሰብ ሚና ቀላል አይደለም። ለዛሬ የውሳኔ ሰጭነትን የኃይል ሚዛን በቤተሰብ በማህበረሰብ ብሎም በትልልቅ ተቋማት ለማምጣት ምን መደረግ አለበት፣ ከማን ምን ይጠበቃል የሚለውን እንወያያለን። እናንተ አድማጮቻችንም ካላችሁበት በጉዳዩ ላይ ተወያዩ። ለእኛም በተንቀሳቃሽ የስልክ መስመራችን ላይ እየደወላችሁ አጭር የጽሁፍ መልእክት እየጻፋችሁ አሳውቁን። የተንቀሳቃሽ የስልክ መስመራችንን ላስታውሳችሁ 0977 11 0077 ነው። እስቲ ለጊዜው በሙዚቃ አረፍ እናርጋችሁና ተመልሰን እንመጣለን።
ማናው በቀሳተለ አንተ ለለህበት የናጋ masulah ina gae maslum tanya chamal tanya letum allah ina gali allah bala gara yamat kasakasanyi Let's just talk about it.
ከሙዚቃው ተመልሰን ተገናኝተናል። በሰጠዋችሁ ሐሳብ ጥሩ ውይይት እንዳደረጋችሁ ተስፋ አደርጋለሁ። ያላችሁን ሐሳብ አስተያየት ለኛም ብታካፍሉን ደስታችን ነው። የተንቀሳቃሽ ስልክ ቁጥራችን 0977110077 ነው። ደውሉ፣ አጭር ጽሑፍ መልእክትም ላኩ። ለእናንተ እንዲመጥን እንዲስማማ አድርገን መልሰን እናሰማቸዋለን። በዛሬው ጉዳያችን ላይ ማለትም የውሳኔ ሰጭነትን የኃይል ሚዛን ተለዋዋጭ ለማድረግና ሁለቱም ጾታዎች የሚገባቸውን ቦታ እንዲያገኙ ሁላችንም ኃላፊነት አለብን። ግን ይህ የውሳኔ ሰጭነት የኃይል ሚዛን በእርግጥ ለሚገባው ሰው እየደረሰ ነው? ይህንን ለማወቅ የተለያዩ ሰዎችን አስተያየት ባልደረባዬ በእምነት የወንደሰን የውሳኔ ሰጭነት የኃይል ሚዛን ያለው ወንዱ ጋር ነው ወይስ በሴቷ እጅ ነው ብላ የተለያዩ ሰዎችን አነጋግራለች። እስኪ ከሰበሰብናቸው አስተያየቶች መካከል የተወሰኑትን ከመሸጋገሪያ ሙዚቃው በኋላ እናሰማችሁ።
በታሪክ ሲሆን ወንዶች ጋር ያመዝናል። በእኔ ፐርሰናሊ ግን ወደ ሴቶች ነው የሚያመዝነው። አካባቢ ያለ ሴቶች ብዙ ጊዜ ወሳኝ የመጨረሻውን ውሳኔ የሚሰጡት ሴቶች ናቸው። እኔ ያደጉበት አካባቢ ከወንዶች የበለጠ ሴቶች እንትን ስለሚል ለእኔ ሴቶች ናቸው። አሁን ለምሳሌ የሆነ ውሳኔ መወሰን በግዴው መወሰን ካለበት እኛ አካባቢ ወንዶች ሳይሆኑ ሴቶች ጋር ነው የሚሄደው። በብዙ ነገር ሳየው ሴቶች ናቸው። በቃ ለእኔ አሁን እናቴ ናት። ብዙ ነገር እኛ ቤት ሲሆን ወሳኝነት የሚሰጣት ለእናቴ ነው። የመጨረሻው ፋይናል ዲሲሽን የሚመጣው እሷ ጋር ነው። በዘመድን ባየ ሳየው አክስቶቼ፣ ሌሎችም ነገሮች ላይ ሳየው ብዙዎቹ ሴቶች ናቸው። ስለዚህ ለእኔ ሴቶች ላይ ያመዝናል ብዬ ነው እንትን የምልህ።
ለእኔ በአብዛኛው በውጭ ከታየ ወደ ወንዱ ነው የሚያዘነብለው። ቤት ውስጥ ግን የተለየ ታሪክ እንዳለ ሁላችንም እንገነዘባለን ብዬ አስባለሁ። በአብዛኛው ግን ውጭ ላይ በተለይ በሰፈር ጉዳይ፣ በማህበራዊ ጉዳይ ላይ ሲሆን ወንዱ ነው የሚናገረው። ቤት ውስጥ ግን ለሚኖረው ነገር ውሳኔ የምትሰጠዋ ሴቷ ናት። ሴቷ ከሰጠች በኋላ ግን ወደ ወንዱ ነው የምታቀርበው። ያው መጨረሻ ድምዳሜ እንዲኖረው ማለት ነው። ስለዚህ ምናልባት ኦልሬዲ ውሳኔ የተሰጠበት ነገር እንደሆነ የታወቀ የሚካሄደውን ነገር ከሆነ እያወራን ያለ ነው። ከልጆች ከሚተዳደረው ከምግቡ ላይ ከሚሰራው ምግብ ከሚደረጉት ነገሮች አንጻር ሴቷ ናት ውሳኔ የምትሰጠው። ስለ ማንም ወንዱ አይደለም። ምን ያህል ኪሎ ሽንኩርት፣ ምን ያህል ኪሎ ይሄ ይገዛ ይሄ የሚሆን የሚለውም እሱ አይደለም። የሚያስፈልገውን ነገር የምትናገሯ ውሳኔ የምትሰጠዋ ወቅቱን ጠብቃ ሴቷ ናት። ወንዱ ለብሩ ጋር ሲመጣ ነው ፈቃዱ የሚሰጠው ማለት ነው። ብሩ ወጪ ይሁን አይውጣ የሚለው ላይ ነው እንጂ በአብዛኛው ሴቷ ናት የምትሰጠው። ከዛን ደግሞ ወደ ማህበርም ከሄድን በማህበረሰቢ እድሩ ላይም ሰፈር ላይም አብዛኛው ጊዜ ሴቶች ናቸው ይሄ የማስተባበሩን ስራ የመሰብሰቡን ስራ የሚሰሩት። ወንዶቹ ይሁን የሚለውን ነገር ነው እንጂ የሚሉት ብዙም ተቃውሞ ይሄ ይደረግ ይሄ ይደረግ ብሎ ውሳኔ የመስጠት አይደለም፣ ድጋፍ ነው።
ድሮ ላይ የነበረው የውሳኔ ሰጭነት ሁላችንም እንደምናውቀው ወንዶች ጋር ነበረ። አሁን ግን ያ ትሬንድ እየተቀየረ ነው። ግን ሙሉ ለሙሉም ደግሞ ተቀይሯል ማለት አይቻልም። ምክንያቱም አሁንም ሙሉ ለሙሉ የሴቶች እኩልነት ተረጋግ ብለን በድፍረት ማውራት ስለማንችል ሙሉ ለሙሉ ወንዶች ጋር ነው ሴቶች ጋር ነው ያለው የውሳኔ ሰጪነት ብለን ለመደምደም ይከብደናል። ወንዱም ጋር ሊኖር ይችላል፣ ሴቷም ጋር ሊኖር ይችላል። ለምሳሌ ሴቷ ራሷን የቻለች የተማረችና ሰርታ የምትገባ ከሆነ በማንኛውም ደረጃ የራሷን ውሳኔ የመስጠት አቅሙ ሊኖራት ይችላል። በዛ በተቃራኒ ደግሞ ከሆነች በተቃራኒ መልኩ ወንዱ ላይ ዲፔንድ አድርጋ በወንዱ ውሳኔ የምትመራ ልትሆን ትችላለች ማለት ነው። ስለዚህ አሁን 100% የወንዱ ላይ ነው ሴቷ ላይ ነው ብሎ ለመወሰን የሚከብድ ነገር ነው።
እኔ ሁለቱም ናቸው ብዬ ነው የማስበው። ትዳር ውስጥ የሚገባው ሁለቱም ተነጋግረው የአንድ ሰው ውሳኔ ሳይሆን የሁለቱም ውሳኔ ስለሆነ ሁለቱም ናቸው መወሰን የሚችሉት ብዬ ነው ማሰብ። ምናልባት እዛ ትዳር ውስጥ ከገቡ በኋላ ለአንዳንድ ነገሮች ቤት ውስጥ በሚያደርጋቸው ወይም በሚያወጣቸው ለውጦች ለሱ ወንድ ሊወስን ይችላል። ግን በመጀመሪያ ውሳኔው የሚጀምረው ሁለቱም ናቸው ብዬ ነው ማሰብ።
ድሮ በአብዛኛው ወንዶች ላይ ነበር። አሁን ግን የተማሩ የሴቶች ቁጥር በመጨመሩ እና ደግሞ የገቢ ምንጭም ከማግኘት አንጻር የሴቶችም የተሻሻለ ስለሆነ እየመጣ ያለው እኩል ባይሆንም ያለው ግን አይ ቲንክ የተሻለ ለውጥ አለ ብዬ አስባለሁ። ሴቶች ከድሮ የተሻለ እኩልም ባይሆኑ ከድሮ ጋር ጥሩ ናቸው ብዬ አስባለሁ። በጣም ጥሩ ለውጥ አምጥተናል ብዬ አስባለሁ።
የእሷ ድምፅ የሬዲዮ ፕሮግራምን ነው እያዳመጣችሁ የምትገኙት። የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ እየተዘጋጀ በየሳምንቱ ማክሰኞ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድስ ኢንስቲትዩት ፎር መልቲ ፓርቲ ዲሞክራሲ ጋር በመተባበር ከአውሮፓ ህብረት በተገኘ የገንዘብ ድጋፍ ይቀርብላቸዋል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። ቀደም ብለን አድማጮቻችን የውሳኔ ሰጭነት የኃይል ሚዛን ያለው ወንዱ ጋር ነው ወይስ ሴቷ ጋር ስንል የተለያዩ ሰዎችን አስተያየት አሰማናችሁ። የውሳኔ ሰጭነት የኃይል ሚዛኑ ሲዛባ በባለትዳሮች፣ በሰራተኛና አሰሪዎች፣ በድርጅት መሪዎችና በባለሙያዎች መካከል ሁኔታዎች ወደ አለመግባባትና አለመተማመን ሲያመሩ፣ ያሰብነው ግብ ላይም ያለመድረስን ሲያስከትል በተለያየ አጋጣሚዎች አይተናል። የተለያዩ ሰዎችም ልምዳቸውን አካፍለውናል። ሴቶች የሚገባቸውን የውሳኔ ሰጭነት ቦታ እንዲያገኙና ያሰብነውን በቀላሉ ለማድረስ ያልተዛባ ሚዛኑን የጠበቀ የውሳኔ ሰጭነት አንዱ አማራጭ ነው። እንዲሁም ሴቶችን ወደፊት ማምጣት የስኬት መንገድ እንደሆኑም ከተለያዩ ሰዎች ሰምተናል። አሁን እስኪ የአንድ የከፍተኛ ተቋም መስራችና መሪ ሆኑ እንግዳ አሉን። የውሳኔ ሰጭነት የኃይል ሚዛንን በተመለከተ ከእንግዳይ ጋር ቆይታ አድርጌያለሁ። ከመሸጋገሪያ ሙዚቃው በኋላ ከእንግዳይ ጋር ያደረኩትን ቆይታ አሰማችኋለሁ።
ዛሬም ሸለመ እባላለሁ። የአዋጭ ገንዘብ ቁጠባና ብድር ህብረት ስራ ማህበር መስራችና ዋና ስራ አስፈጻሚ ነኝ። እዚሁ አዲስ አበባ ውስጥ ተወልዶ ያደገ የወታደር ልጅ በ4 አመቱ አባቱን አጥቶ በጠንካራ እናት ያደገ አንድ ጥሩ ኢትዮጵያዊ ሰው ነው ብዬ እናገራለሁ። የመጀመሪያም ዲግሪ በማኔጅመንት ዲፕሎማ፣ ሁለተኛ ዲግሪንም በቢዝነስ አድሚኒስትሬሽን ከጅማ ዩኒቨርሲቲ። ራሴን ተፍጨርጨሬ ነው ከ8 አመቴ ጀምሮ እናቴንም ለማገዝ ቀን ስራም እየሰራሁ ችቦም ከተማ ሞስጄ እየሸጥኩ መጽሔትም አዙሬ እሸጫለሁ። እናቴ ደግሞ በጣም ጠንካራና ጨዋ ኢትዮጵያዊ ስለነበረች እንድማር ትልቅ ሰው እንድሆን ታትሬ እንድሰራ ትመክረኝም ትደግፈኝም ስለነበረ በጥሩ ጨዋነት ደግ ያለው።
አባትም የራሱ ድርሻ አለው፣ እናትም የራሷ ሚና አላት። እና ግን እኛ ማህበረሰብ ላይ አንድ የተለመደ ነገር አለ። እናት ብቻዋን ስታሳድግ ልጆች የሚጎላቸው ባህሪ ይኖራል የሚባል ነገር አለ። እንደዚህ አይነት ተጽዕኖ የገጠሙት ነገር ካለ እስቲ።
የሴት ልጅ እንዳይባል ብላ ትጨነቃለች፣ እኛም ላይ ተጽዕኖ ይኖራል። ለምሳሌ እኔ ሳድግ ከቤት አልወጣም። እናቴ ለምን እንደዛ እንደምታደርግ ስገባ የሴት ልጅ እንዳንባል ነው። ሁለት እናትም አባትም ሆኖ ማሳደግም ያም አለና ቶሎ የማዘን ቶሎ የመበሳጨት። ሆኖም ግን እናቴ በጣም ዋይዝ ሰው ስለነበረች በምክር ነበር የምታደርገው። በልጅነታችን ኃላፊነት እንድንሸከም ያደርጋል፣ ቀድመን እንድንበስል ያደርጋል። ለምሳሌ የማን ልጅ ነህ ሲሉኝ ያየለች ልጅ ስል አባቴ የለም ብሎ የተቆጡኝ ሰው አለ። እኔ እንግዲህ እናቴ ናት የምትታወቀው ብዬ ነው እናቴ ስል ለህብረተሰብ ፍቅር እንዲኖርሽ፣ ለሰው ፍቅር እንዲኖርሽ፣ ለአገር ፍቅር እንዲኖርሽ፣ ታማኝ እንድትሆኚ፣ ጨዋ እንድትሆኚ። በእናትነት ውስጥ ያለውን ነገር በወንድ ልጇ የሚሆን በሴት ልጆቿ ውስጥ ታስተላልፋለች። ልጆች በእናት አባት ማደግ አለባቸው። ግን በአስገዳጅ ፍቺ ከተፈጸመም ደግሞ እናት ማሳደግ ትችላለች። በእናት ስላደገ የሚጎድል ነገር አለ ብዬ ብዙ አላም ነው። በልጅነታችን የሚሰማን ነገር ሊኖር ይችላል። ለምሳሌ እኛ ቤት አሁን ሳድግ እኔ በግ ታርዶ አይቻል አቅም እሱን ግን ነገ አድጌ እኔ ያንን እንድክስ እንዳስብ አደረገኝ። በወቅቱ ግን አልተሰማኝም ማለት አይደለም፣ ግን ጠንካራ እንደሆን ግን አድርጎኛል። ስለዚህ ብቻቸውን የሚያሳድጉ እናቶች ልጆቻቸው ላይ ከሰሩ ነገ አገር የሚረከቡ ብዙ ወጣቶች ማፍራት እንደውም ብዙ እንድናስብ አይምሯችን እንዲሰራ ሰው የምንወድ እኔ አሁን 60% ስታፎቼ ሴቶች ናቸው። ብዙ ሲንግል ማም አሉ። እነሱን በተለየ ነው ትሪት የምናደርጋቸው። ለምን? ኃላፊነት ስላለባቸው። ስለዚህ እንደዛ አይነት ልብ እንዲኖረን ያደርጋል ነው።
እርሱ አሁን እንዴት ትልቅ ድርጅት መሪ ነዎት? እስቲ ያ ድርጅት ማን ነው? እንዴት ተመሰረተ?
ድርጅቱ አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ይባላል። የተመሰረተው ከ 17 ዓመት በፊት በ8 ወንድ በ33 ሴት ነው በ15600 ብር ካፒታል። አሁን ላይ ግን ከ130 ሺህ በላይ አባላት አሉት። ከ8.5 ቢሊዮን ብር በላይ ሀብት አለው። ከ350 በላይ ቅጥር ሰራተኞች አሉት። ከዛ ውስጥ 60% ሴቶች ናቸው። 90% በላይ ወጣቶች ናቸው። ለነዚህ ሁሉ የስራ እድል ፈጥረናል። እንዲሁም አባላት ከሆኑት ደግሞ ከ9 ቢሊዮን ብር በላይ ደግሞ ብድር ሰጥተናል። በጥሩ ጨዋነት እየሰራን በአገርም አልፎ የኢንተርናሽናል ኮኦፕሬቲቭ አሊያንስ ሜምበር የሆነ የአፍሪካም ቦርድ አባል የሆነን ድርጅት ነው።
የመስራቾቹ አብዛኞቹ ቁጥር የሴቶች ነው። ለምንድን ነው የሆነው?
በኢኮኖሚ ውስጥ ተጎጂዎች ያሉ ሴቶች ናቸው። ኃላፊነትም እየወሰዱ ያሉ ሴቶች ናቸው። ሴቶች ላይ ሳንሰራ ልማት ማምጣት አንችልም። ግማሹን የኢትዮጵያን ሕዝብ የያዙት ሴቶች ናቸው። ሴቶች ላይ በሰራን መጠን ኢኮኖሚውን እናሳድጋለን፣ ሀገርን እናሳድጋለን፣ ብዙ ጤናማ ቤተሰብን እንመሰርታለን። እኔና ብዙዎቻችን የተገኘ ነው በእንደዛ አይነት ነው፣ በጠንካራ ሴቶች። ያኔ በመስመሰረትበት ጊዜ ስጋጃ ስራ የሚሰሩ እዛ ውስጥ የነበሩ አብዛኞቹ ሴቶች ነበሩ። እነዛን ሴቶችንም ለማገዝ እኔም ደግሞ አንዱ ተጠቃሚ ለመሆን ስለዚህ እነዛን እናቶች አሰባስቤ ይህን ማህበር እንድንመሰርት ሆነ። ምክንያቱም እነዛን እናቶች ሐሳብን የመቀበል የማመን ጉዳይ በኢኮኖሚም ደግሞ አነስተኛና ቤት አስተዳዳሪዎች የነበሩት ደግሞ መሰራበትን ቦታ ሴቶች ነበሩ። ስለዚህ እነሱን አሰባስቤ ተቀበሉኝን ይዤ ሄድኩ። በኋላም ግን ስራውም ላይ ስመጣ ይሄ ድርጅት 27 ቅርንጫፍ ቢሮዎች አሉን፣ 67% ማናጀሮቹ ሴቶች ናቸው። ስለዚህ ይሄ ከዛ ጊዜ ጀምሮ ይዘመቱ ያደገ ነውና ሴቶች ላይ መስራት አገር ላይ መስራት ነው፣ ኢኮኖሚው ላይ መስራት ነው፣ ኢኮኖሚውንም ማሳደግ ነው። ሴቶቹን በደንብ ማሳተፍ አለብን። ታማኞች ናቸው። ለአንድ ነገር ከቆረጡ እስከ መጨረሻው ድረስ ይሄዳሉ።
እንዴት ነው አሁን ራሱ ያየው ነበር ስገባ አብዛኛው የዚህ ድርጅት ሰራተኛ ሴት ነው። ውሳኔ ሰጭነት ቦታ ላይም አሉ ሴቶች። ከእርሶ ልምድ ሴቶችን ማምጣት ለምን አስፈለገ?
3 ዲፒዩቲዎች አሉ። 2 ሴቶች ናቸው ምክትል ስራ አስፈጻሚዎች፣ አንዱ ወንድ ነው። በአብዛኛው እንዳየሹም ሴቶች ናቸው። ፋይናንሱም ላይ ለምን የህዝብ ገንዘብን ሰብስበን አበድረን መልሰን መሰብሰብ ካልቻለን ኪሳራ ውስጥ እንገባለን። ስለዚህ ብድር ክፍል ላይ ብትሄጂ ኦልሞስት ኦል ሴቶች ናቸው። ስለዚህ ብድር ስንሰጥ እኛ ጉቦ አንቀበልም፣ ቆሻሻ አሰራር አንሰራም። ስለዚህ እዛ ጋ ያሉት በአብዛኛዎቹ ሴቶች በጣም ጨዋዎች ናቸው፣ ታማኞች ናቸው። ወንዶኛ መቼም ወንድ ታማኝ አይደለም እያልኩ እንዳልሆነ አሁንም ሮንግ ቦኔ ወይ እንዳንረዳው፣ ጥንቃቄ፣ ኃላፊነት መውሰድ፣ አለመሰልቸት፣ ረጅም ሰዓት ቁጭ ብሎ መስራት፣ ማዳመጥ፣ ችግርን ቶሎ ብሎ መረዳት ብዙ ጊዜ በእናቶች ላይ የምታዩ ባህሪ ነው። ይህን ደግሞ እኔ ከእናቴ አይቻለሁ። እናቴ የተማረች አልነበረችም፣ ግን በጣም እውቀት አላት። እኛን ማስተዳደርና ችላለች። አካባቢያችን ላይ ያደኩበት ሰፈር ብትጠይቂ ስለኔ እናት በጣም ተጽዕኖ ፈጣሪ ነበረች። ድሩ ጸሐፊ ናት፣ ቁብ ሰብሳቢ ናት፣ እና ያን ሁሉ አካባቢ ማስተዳደር የምትችል ነበረች። ስለዚህ ይሄ የኛ ያዋጭ አንዱ እድገታችንም ብዬ የማስበው ሴቶችም ላይ በረንብ መስራቴ ነው ብዬ አስባለሁ። ለአንዲት እናት ደሞዝ ስትከፍሊ ብቻዋን አይደለም። እናቷ ይኖራሉ፣ አባቱ ሊኖር ይችላል፣ ልጆች ሊሆኑ ይችላል፣ እህት ሊሆን ይችላል፣ ወንድም ሊኖር ይችላል። ይህ ሁሉ ያስተዳድራሉ። የምትሰጫቸውን ገንዘብ ወደ ቤት ነው ይዘው የሚሄዱት። እናት ልክ ብር መጣለች ስትባል የቤት የጎደለውን ጤፍ ገዝታ ዘይቱን ሽንኩርቱን እንደ ልጆቹ ይዛ ነው የምትሄደው። ስለዚህ ይሄንን በቅንነት ነው የማደርገው። በስራዬ ላይ ግን ውጤት አምጥቷቸዋለሁ። ስለዚህ ወደፊትም ያንን ነው የምቀጥለው።
አዋጭ ሴቶችን ከማብቃት አንጻር፣ የሴቶችን እኩል ተሳትፎ ከማጠናከር አንጻር ወደፊት ምንድን ነው የሚያቅደው?
ለምሳሌ ለሌሎቹ በ13.5% ሲያበድር አሁን 13% ነው ለሴቶች የሚያበድረው። ወደፊትም የስራ እድልን ከመፍጠርና በአነስተኛ ወለድ ሴቶች ብድር አግኝተው ደግሞ ማህበራዊና ኢኮኖሚያዊ ችግሮቻቸውን የሚፈጥሩበትን መንገድ ማመቻቸት፣ ለሴቶች የሥራ ዕድሎችን እንፈጥርበት በጥቃቅን ባነስተኛ የተደራጁ በትናንሽ ቢዝነስም ላይ ሆነ የተሰማሩ ሴቶችን ማገዝ እንዲቆጠቡ ማበረታታት ስልጣናችን ውስጥ ከግማሽ በላይ የሚሆኑት ሴቶች እንዲሆኑ ነው ያደረግን ያለነው እና ፋይናንስ እናረጋለን ኢኮኖሚያቸውን እናሳድጋለን
እንዴት ነው የሴቶች ሚና ኢኮኖሚውን ከማሳደግ ፖለቲካውን ከማነቃቃት አንጻር ይሄ ማህበረሰቡ ጋር ያለውን ተሳትፎ ከፍ ከማድረግ አንጻር
ቤተሰብን ከማሳደግ ጀምሮ ኃላፊነት ከመውሰድ ጀምሮ በረንብ እየተማሩ እያደጉ ከመጡ ጥሩ መሪዎች መሆን ይችላሉ። ማብቃት ያስፈልጋል። ስናበቃቸው ግን እንዲማሩ የተለያዩ ስልጠናዎችን እንዲወስዱ ዓለም አቀፍ ተሞክሮዎችን እንዲያዩ ማድረግ እኛ አሁን እንደሱ እናደርጋለን ወደ ውጭ መንለካቸዋለን ሄደው ልምድ ተሞክሮ ይዘው እንዲመጡ ሴቶችን ስለዚህ ሴቶች ላይ የምንሰራው ነገር እኔም ማምነው ሀገር ላይ መስራት ነው
ሴቶች ብዙ ኃላፊነቶች አሉባቸው ስራ ላይ ለውሳኔ ሰጭነት ስናመጣቸው እንደው ስራው ላይ የሚፈጠረው ጫና ይኖራል ወይስ ተጠቃሚ ነው የሚሆነው አንድ ድርጅት
ስራ ላይ ጫና ይኖራል ብዬ አላስብም በትምህርት ላይ የተደገፈ በእውቀት ላይ የተደገፈና ምንሰጣቸው ኃላፊነት ከነሱ እውቀት ደረጃ ጋር መሆኑን ማገናዘብ ያስፈልጋል ሴት ስለተባለች ብቻ ሁሉንም እንሰጣለን ማለት አይደለም ለወንድም እንደማንሰጠው ሁሉ ሴቶች ደረሱበት በተማሩበት ኃላፊነት ቢሰጣቸው በደንብ መወጣት ይችላሉ በእኔ ድርጅት እኮ አይቻለሁ ብድር ክፍል ኃላፊዋ ሴት ናት እና ብድር አመላለሳችንን ብታዩ 99% ነው። ፋይናንስ ኃላፊያችን ሴት ናት። ጭብላ ነው የምትሰራው። ከአቅም በላይ ካልሆነ በስተቀር ከስራ ቦታቸው አይቀሩም። ለምን ዘሪውን ውጤታማ ሆን ከብትሰኝ ጠንካራ ሴቶች አጠገቤ ስላሉ ነው። ጠንካራና ስላሳደገች ነው። አይዞ በርታ ተማር። ነገ ትልቅ ሰው ስትሆን ሰው ይወድሃል፣ ዘመድ ይወድሃል። ካልተማርክ አሽከር ነው የምትሆነው ዘመድም አሽከር ነው የሚያረገ ጓደኛም ማንንም አይወድህም ራስን ቻል ራስን ስትችል ሁሉም ይወድሃል ያከብራሃል አንተ አይደለህም የምትሄደው ወደ አንተ ይመጣል አለች በተግባር ነው ያየሁት እኔ እስከማደግ ድረስ ዘመድኛ ቤት ሲመጣ ይቻላል ይሄን ማን ነው የሚመክርሽ እናቴ ስለሆነች እኮ ነው የመከረች
ለምሳሌ በኢኮኖሚ ብቁ እንዲሆኑ ከማን ነው የሚጠበቀው እንዲማሩ ማን ምን ያድርግ ማህበረሰቡ ላይ ያለው ተቀባይነትም ከፍ እንዲል ማን ነው ይሄንን ድርሻ ወስዶን ከመናገር ባለፈ በተግባር እንዲሆን ማለት ነው
ከቤት ነው የምጀመረው ሴቶችን ልጆች ወርም በማስተማር ተመረው ከመጡ በኋላ ደግሞ ኃላፊነት መስጠት የሌሎችን አገሮች ተመክሮ እንዲያዩ ማድረግ የስጦታቸውን ማወቅ እኔ ጋር የመጡ ሴቶች ሁሉ አንድ አይነት አይደሉ ምንድነው ብቃት ያላት መለየት አይ በቃ ሴት ሴት ናት ነው ሴት ሴት ናት ማለት የለብን ወንድ ወንድም ነው እንደማንለው እሱን ለይተን በዛ ስልጣና ከሆነ ምን ሰጠው ስልጣና ፖዚሽን መስጠት ካለብን ፖዚሽኑን መስጠት አገራችንን ምን ወድ ከሆነ አገር በሴትም ትመሰላለች ክፍተታቸውን ሸፈነው ጉርለታቸውን ሸፈነው ያውቃቸው እና ኃላፊነት ይስጧቸው
የተስተካከለ እንዲሁም ሴቶችን ያማከለና የሚገባቸውን ቦታ የሰጠ የስልጣን እርከን እና ክፍፍል እንዲሁም ውሳኔ ውጤቱ አመርቂ እንደሚሆን ከአቶ ዘሪሁን የህይወት ተሞክሮ ተረድተናል። አቶ ዘሪሁንን በእናንተ በአድማጮቻችን ስም ከልብ ነው የማመሰግነው። እናንተ አድማጮቻችንስ ሴቶች የሚገባቸውን ቦታ እንዲያገኙና ውሳኔ ሰጭነት ላይ ያላቸውን ብቃትና ችሎታ እንዲወጡ በምን መልኩ የድርሻችሁን እየተወጣችሁ ነው? ልምዳችሁን በተንቀሳቃሽ የስልክ ቁጥራችን 0977001177 ላይ አካፍሉ። የሙዚቃ ግብዣ አለኝ ለአድማጮቼም ለእንግዳይ What is on the left?
ቀንታሽ አክራለጂ በጨለማ ልፋቷን ቆጥሮላት ይሰማታል ጌታ አልፋ ታኖራለች
ተገናኝተናል። ብዙ ሰዎች እንደሚገልጹት የጾታ እኩልነትን ለማምጣት የሚደረገው ትግል ቀላል አይደለም። ብርታትንና ትግስትን የሚጠይቅ እንዲሁም አቅምን የሚፈታተን ነው። ለዚህም ነው እኛም የጾታ እኩልነትን ለማምጣት ትልቅ አስተዋጽኦ ያበረከቱ ጀግኖችን አንስተን ተጋድሏቸውን የምናሰማችሁ። ስለዚህ አሁን ሰዓቱ የጾታ እኩልነትን እና ፍትሃዊነትን ለማምጣት ባገኙት አጋጣሚ ትልቅ አስተዋጽኦ ያበረከቱ ጀግኖችን የምናነሳበት ሰዓት ላይ ደርሰናል ማለት ነው። ለዛሬ የከበደች ስዩምን የህይወት ተመክሮ ባልደረባዬ ዩኤል ዘላለም ይዞላችሁ መጥቷል። ወደዛው እንለፍ።
ከበደች ስዩም ጣሊያን ኢትዮጵያን በወረረበት ወቅት የጣሊያንን ጦር በመፋለም ድል ያደረገች አርበኛ ነበረች። ከባለቤቷ ከደጃዝማች አብራ ካሳ ጋር ትዳር መስርተው 3 ልጆችን አፍርተዋል። ወይዘሮ ከበደች ከወለደች ከቅርብ ጊዜ በኋላ ባለቤቷ በጣሊያን ወታደሮች መገደሉን እንዳወቀች የተቃውሞ እንቅስቃሴውን ተቀላቀለች። የራሷን ጦር አሰባስባ የጣሊያንን ጦር 14 ጊዜ በመቅጠም ታግላለች። በዚያን ጊዜ የነበሩ ሰዎች ከበደች የተዋጣላት የጦር መሪ እንደነበረችና በጠንካራ ታማኝነትም ሰራዊቷን እንደመራች በጣሊያን ላይ ተደጋጋሚ ድሎችንም እንዳስመዘገበች ያወሳሉ። ከዚህ በተጨማሪም ከጣሊያን ምርኮ በማምለጧ ምክንያት የተቃውሞ ጀግና መሆን ቻለች። እንደ አውሮፓውያን አቆጣጠር በ2008 ዓ.ም ከበደች ስዩም ፌሚኒስት ላብራቶሪ የሚል ስያሜ ያለው የጣሊያን የፌሚኒስት ድርጅት ተመስርቶ ከወራሪ ኃይሎች ጋር በመፋለም ከበደች ለነበራት ሚና ክብር ሰጥቷት እንደነበር ይገለጻል። ከበደች ስዩም የውጭ አገዛዝን በመቃወም ኢትዮጵያ ነጻነቷን ለማስጠበቅ በተደረገው ትግል ውስጥ በነበራት ትልቅ አስተዋጽኦ ትታወሳለች።
በሚቀጥለው ሳምንትም በሌላ ታሪክ እንጠብቃችኋለን። እናንተ አድማጮቻችንም የገሊ ታሊያም የገሊ ታሪክ ቢቀርብ የምትሉት ካለ ደውላችሁ ንገሩን፣ እኛም መልሰን ለእናንተ እናሰማችኋለን። እንግዲህ አሁን ለስንብት የሚቀረን ጊዜ በጣም ጥቂት ነው። በሚቀጥለው ሳምንት ምን ይዘንላችሁ እንደምንመጣ ላስተዋውቃችሁ። ሳምንትም ልክ ዛሬ በተገናኘንበት ሰዓት ለመገናኘት ቀጠሮ እናያዝ። ሳምንት ማለትም ማክሰኞ ከ3:10 ጀምሮ እስከ 3:40 የእሷ ድምፅ የሬዲዮ ፕሮግራም ከቤታችሁ ይደርሳል። ሳምንት ጠብቁን። ሳምንት ይህንን ይዘን እንጠብቃችኋለን።
ቆሻሻ አሰራር አንሰራ። ስለዚህ እዛ ጋ ያሉት በአብዛኛዎቹም ሴቶች በጣም ጨዋዎች ናቸው፣ ታማኞች ናቸው።
ይህና ሌሎች ዝግጅቶችም አሉን። ሳምንት እንገናኝ። እንግዲህ በዛሬው የእሷ ድምፅ የሬዲዮ ፕሮግራም የውሳኔ ሰጭነት የኃይል ሚዛን ላይ በሰፊው ተመካከርን። ከዛሬዎቹ እንግዶቻችን ብዙ ልምድን እንደወሰድን ተስፋ አደርጋለሁ። እስከ ሳምንት የጾታ እኩልነትን ለማምጣት እኔ ምን አደረግኩኝ እያላችሁ ተመካከሩ። ልምዳችሁን ለሌሎች አካፍሉ። ለእኛም መደወል እንዳትዘነጉ እያልን እኛ ለሳምንት ቀጠሮ ይዘን የዛሬውን አበቃን። እስከዛው እናንተ ለኛ የምትደውሉበት የተንቀሳቃሽ ስልክ ቁጥራችን 0977 11 0077 ነው።
የሷ ድምጽ
የእሷ ድምፅ የሬዲዮ ፕሮግራም በኢትዮጵያ የሲቪል ማኅበራት ድርጅቶች ኅብረት ለምርጫ እየተዘጋጀ በዚህ የሳምንቱ ማክሰኞ ከምሽቱ 3:10 እስከ 3:40 ወደ እናንተ የሚደርስ የ30 ደቂቃ የሬዲዮ ፕሮግራም ነው። ፕሮግራሙ ከኔዘርላንድ ኢንስቲትዩት ፎር መልቲ ፓርቲ ዴሞክራሲ ጋር በመተባበር ከአውሮፓ ኅብረት በተገኘ የገንዘብ ድጋፍ እየተዘጋጀ ወደ እናንተ ይቀርባል። ይህ ፕሮግራም የሴቶችና የልጃገረዶችን የፖለቲካ ተሳትፎ እንዲሁም ውሳኔ ሰጭነትን ለማጠናከር ይሰራል። የእሷ ድምፅ